ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 19 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ መንግስትና የፋኖ ታጣቂ ቡድን ለድርድር እንዲቀመጡ አብን ጥረት እያደረኩ ነው አለ።
በመንግስት በኩል ያለው ኃይል የህግ ማስከበር ስራ ነው ይሰራ ነው ብሎ በሚሄድበት ጊዜ የተከሰቱ ያሉ የሚከሰቱ በርካታ ጥፋቶችና ችግሮች አሉ። በታጣቂው ኃይል በኩል ደግሞ ለነጻነት የሚደረግ ትግል ነው ይባል እንጂ በጣም በርካታ ችግሮች ታስተውላለ በወሳይድ ማለት ነው ሁለቱም በኩል። ስለዚህ እነዚህ ችግሮች እየገፉ በሄዱ ቁጥር በርካታ ውድመት እያደረሱ ነው የሚሄዱት።
የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ ጣሂር መሐመድን ነው ቀደም ብለን የሰማናቸው። ሙሉ ዘገባ በምሽቱ ተካትቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም በዛሬው ምሽት ስርጭታችን ይዳሰሳሉ። ያስተናገድኳቸው የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮን የሚቆየው ደግሞ ኤልያስ አስማረ ነው። የዝግጅቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጭ ተመልካቾቻችን፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤልና ሐማስ የተኩስ አቁም ስድስተኛ ቀን ማስቆጠሩን፣ ዩክሬን ምዕራባውያን የጦር መሳሪያ ምርቶቻቸውን እንዲያሳድጉ መጠየቋን፣ ዱባይ ለተባበሩት መንግስታት ድርጅት የአየር ንብረት ጉባኤ መዘጋጀቷን የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የእስራኤልና ሐማስ መካከል የተኩስ አቁም ፋታ ዛሬ ረቡዕ ስድስተኛ ቀኑን አስቆጥሯል። ሁለቱም ወገኖች ተጨማሪ ታጋቾችና እስረኞችን እንደሚፈቱ ሲጠበቅ፣ ተደራዳሪዎችም ተኩስ አቁሙ እንዲራዘም ግፊት ማድረጋቸው ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬ ረቡዕ ንግግራቸው የተኩስ አቁሙ ፋታ እንዲራዘም እንፈልጋለን፣ ከሁሉም በፊትና ከሁሉም በላይ ታጋቾቹ እንዲለቀቁ ወደ ቤታቸው ተመልሰው ከቤተሰቦቻቸው ጋር እንደገና እንዲቀላቀሉ ለማድረግ አስችሎናል ብለዋል። ብሊንከን አያይዘውም እንዲሁም ለጋዛ ሕዝብ የምንሰጠውን እጅግ በጣም የሚያስፈልገውን የሰብአዊ እርዳታ እንድንጨምር አስችሎናል በማለት ተናግረዋል። የውጭ ጉዳይ ሚኒስትሩ ብሊንከን ከእስራኤልና ከፍልስጤም ባለስልጣናት ጋር ተገናኝተው ስለ እስራኤል ወታደራዊ ዘመቻ በጋዛ የዜጎችን ሕይወት ስለመጠበቅና የሰብአዊ እርዳታ አቅርቦትን ስለማፋጠን ጉዳይ ለመነጋገር ወደ ክልሉ እንደሚጓዙ ተነግሯል። የእስራኤል የጦር ኃይል እንዳስታወቀው ጋዛ ውስጥ የነበሩ 10 እስራኤላውያንና 2 የውጭ አገር ተወላጆች ትናንት ማክሰኞ አመሻሽ ወደ እስራኤል ተወስደዋል። በአጸፋው እስራኤል 30 ፍልስጤማውያን እስረኞችን ለቃለች። የተለቀቁት በዌስት ባንክና በኢየሩሳሌም እስር ቤቶች የነበሩ 15 ሴቶችና 15 ወጣት ወንዶች መሆናቸውን የፍልስጤማውያን እስረኞች ክበብ የተባለው ቡድን አስታውቋል። በደቡብ አፍሪካ ሰሜናዊ ሩስተንበርግ ከተማ በሚገኘው የማዕድን ማውጫ ትናንት ማክሰኞ በደረሰ አደጋ 11 ሰዎች ሲሞቱ 75 ሰዎች መቁሰላቸው ተገለጸ። አደጋው የደረሰው በፕላቲነም ማዕድን ማውጫ ውስጥ 200 ሜትሮች ወይም 656 ጫማ ከፍታ ላይ የነበረ አንድ የሰዎች ማመላለሻ ወይም አሳንሰር ሰራተኞቹን ይዞ በድንገት በመውደቁ እንደሆነ ተነግሯል። በአደጋው ከቆሰሉት መካከል ከባድ ጉዳት የደረሰባቸው 14 ሰዎች ሆስፒታል ገብተው እየታከሙ መሆኑን የማዕድን ማውጫውን ስራ አስፈጻሚ ኒክ ሙለርን ጠቅሶ አሶሲየትድ ፕሬስ ዘግቧል። አሳንሰሩ የወደቀው በምን ምክንያት እንደሆነ ምርመራ መጀመሩንም ዘገባው አመልክቷል። በዓለም ትልቋ የፕላቲኒየም አምራች የሆነችው ደቡብ አፍሪካ ስትሆን ማዕድን ማውጫዎች ውስጥ የሚሞቱ ሰዎች ቁጥር ባለፉት 20 ዓመታት ውስጥ እየቀነሰ መምጣቱን ዘገባው ጠቅሷል። እንደ አውሮፓ አቆጣጠር ባለፈው 2022 ዓመተ ምህረት ደቡብ አፍሪካ ውስጥ በደረሱ በማዕድን ማውጫ አደጋዎች 49 ሰዎች የሞቱ ሲሆን ቁጥሩ ከቀደመው ዓመት በ74 ከመቶ መቀነሱ ተነግሯል። ቡርኪና ፋሶ ሰሜናዊ ግዛት የምትገኘውን ከተማ ለመቆጣጠር ከአልቃይዳ ጋር ግንኙነት ያላቸው አማጽያን ባለፈው ሳምንት መገባደጃ ባደረሱት ጥቃት በትንሹ 40 ሰዎች መገደላቸውን ተነገረ። ጥቃቱ የጦር ወንጀል ነው ሲል የተባበሩት መንግስታት ድርጅት የመፍቶች ቢሮ አስታውቋል። ከዋና ከተማዋ ዋጋዱጉ በ210 ኪሎ ሜትር ርቀት ላይ የምትገኘው ድጅቦ ከአንድ አመት በላይ በአማጽያን በመታገቷ ለብዙ ጊዜ መሰረታዊ አገልግሎቶችን ለማግኘት ስትታገል ቆይታለች። የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት ቃል አቀባይ ሴፍ ማጋኖን ትናንት ማክሰኞ በሰጡት መግለጫ ባለፈው እሁድ በተደረገ ጥቃት ታጣቂዎች 42 ሰዎችን ማቁሰላቸውና የተፈናቀሉ ዜጎች የተጠለሉበት 3 መጠለያ ካምፖችን ማቃጠላቸውን ተናግረዋል። ግማሽ ያህሉ የቡርኪና ፋሶ ግዛት ከመንግስት ቁጥጥር ውጪ መሆኑ የተዘገበ ሲሆን የባህር በር የሌላት ሀገር በጂሃዲስቶች ጥቃትና ስጋት ስር መውደቋን የአሶሲየትድ ፕሬስ ዘገባ አመልክቷል። ታጣቂዎች በሺዎች የሚቆጠሩ ሰዎችን ሲገድሉ ከሁለት ሚሊዮን በላይ ዜጎች መፈናቀላቸው በዘገባው ተጠቅሷል። ይህን ተከትሎ ቡርኪና ፋሶ ባለፈው አመት 2 መፈንቅለ መንግስቶች ተካሂዱባት ስትሆን አገሪቱ ለበለጠ አደጋ መጋለጧ ተመልክቷል። አድማጭ ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኔቶ ጉባኤ መዝጊያ ስብሰባ ላይ ለመታደም ቤልጅየም ገብተዋል። የውጭ ጉዳይ ሚኒስትር ብሊንከን ትናንት ማክሰኞ ከኔቶ ዋና ጸሐፊ ዮንስ ስቶልተንበርግ ጋር ተወያይተዋል። ስቶልተንበርግ ምንም እንኳን ለዩክሬን በሚሰጠው ተጨማሪ ድጋፍ ዙሪያ በአሜሪካ የምክር ቤት አባላት መካከል ክፍፍል ቢኖርም ዩናይትድ ስቴትስ ለዩክሬን ድጋፉን መስጠት እንደምትቀጥል እንደሚተማመኑ ገልጸዋል። በአሜሪካ ድምጽ ጋቢ ማይክ ብራውን የተጠናቀረውን ዘገባ አስማማው አየነ ያቀርበዋል።
የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በብራስልስ ባደረጉት ንግግራቸው ዩክሬናውያን የሩሲያን ወረራ ለመመከት ያደረጉት ላለው ውጊያ ህብረቱ ያለውን ድጋፍ ጎላ አድርገው አሰምተዋል።
We will be strongly reaffirming our support.
የሩሲያ ወረራ ለቀጠለባት ለዩክሬን ድጋፋችንን እንደምንቀጥል አጠንክረን እናረጋግጣለን። በሚቀጥለው አመት በዋሽንግተን በሚካሄደው የመሪዎች ጉባኤ የኔቶን 75ኛ አመት ምስረታ በዓል አብረን ለማክበር በጉጉት እንጠብቃለን። በዓሉን ማክበር ብቻ ሳይሆን በጋራ ለመከላከል ቁርጠኝነታችንንና ህብረታችንን ወደፊት የምናስቀጥልበትም ጭምር ነው።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህን የተናገሩት የባይደን አስተዳደር ለዩክሬን ወታደራዊ ድጋፍ የሚውል የ60 ቢሊዮን ዶላር ድጋፍ ያዘጋጀው እቅድ በአንዳንድ ሪፐብሊካን ዩናይትድ ስቴትስ ምክር ቤት አባላት ህግ አውጪዎች በገጠመው ተቃውሞ እጣ ፈንታው ገና ባለየበት በዚህ ወቅት ነው። የአስተዳደሩ ኃላፊዎች ግን አሁንም በርካታ ዲሞክራቶችና ሪፐብሊካኖች ለዩክሬን የሚደረገውን እርዳታ እንደሚደግፉ በመግለጽ እቅዱ በምክር ቤቱ እንደሚያልፍ እንደሚተማመኑ ይናገራሉ። የውጭ ጉዳይ ሚኒስትር ብሊንከን ትላንት ከቤልጅየም ወደ መቄዶንያም ተጉዟል። በዚያም ካውሮፖስ ካለው የደነትና የትብብር ድርጅት ኃላፊዎች ጋር በመገናኘት የህብረቱ 57 አባል አገራት መካከል ደነትና መረጋጋት እንዲረጋገጥ አሜሪካ ያላትን ቁርጠኝነት ያረጋግጣሉ። ከሰሜን መቄዶንያ ጉብኝታቸው አስከትሎም ወደ እስራኤል በመጓዝ ሀገሪቱ ራሷን መከላከል መብቷ ስለመሆኑ እስራኤልና የሐማስ ጦርነት እንዳይስፋፋ ማድረግ አስፈላጊ መሆኑን በሚመለከት ይነጋገራሉ።
የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ የዩክሬን ጦር የሩሲያን ወረራ ለመዋጋት የሚያስፈልገውን የጦር መሳሪያ እንዲያገኝ ምዕራባውያን አጋሮች የመከላከያ ምርታቸውን እንዲያሳድጉ ጠየቁ። ኩሌባ በብራስልስ ከኔቶ የውጭ ጉዳይ ሚኒስትሮች ጋር ከመገናኘታቸው በፊት የማምረት አቅምን ለማስፋት ምዕራቡ ዓለም የፖለቲካ ፍላጎት ይጎድለዋል ብሎ ለማመን ምንም ምክንያት የለም ብለዋል። ይሁን እንጂ ግን ያንን ግብ ለማሟላት ብዙ የቴክኒክ ስራዎች አሉ ሲሉም ሚኒስትሩ አክለዋል። በጦርነቱ አደጋ ላይ ያለው የዩክሬን ደህንነት ብቻ ሳይሆን መላው የአውሮፓ አትላንቲክ አካባቢ ጸጥታና ደህንነት ጭምር ነው ያሉት ኩሌባ ዩክሬን የግዛት አንድነቷን የማረጋገጥ ግብ ላይ አተኩራ ትቆያለች፣ ለዚህ ደግሞ ምንም የሚያግደን የለም ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በዚሁ መቀጠል አለብን፣ ትግላችንን መቀጠል ይኖርብናል፣ ዩክሬን ወደ ኋላ አትመለስም ሲሉ ተናግረዋል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ለጋዜጠኞች እንደተናገሩት ሩሲያ በቻይና ላይ የበለጠ ጥገኛ እንድትሆን ኢኮኖሚያዊ ጫና እየገጠማት መሆኑን ጠቅሰው ወታደራዊ ግፊቱም የሰሜን ኮሪያና የኢራን ጥይትና የጦር መሳሪያ ድጋፍ ጥገኛ እንድትሆን አድርጓታል ማለት ነው ብለዋል። ዩክሬናውያን በጦርነቱ ቀደም ብሎ በሩሲያ ተይዞ ከነበረው 50 በመቶውን ግዛት መልሶ መያዛቸውን የተቀሱት የኔቶ ኃላፊ በሩሲያ ጦር ላይ የመሳሪያና የሰው ኃይል ኪሳራ መድረሱን ተናግረዋል። ይሁን እንጂ ግን ፕሬዝዳንት ቭላድሚር ፑቲን በጦርነቱ ቁርጠኛ ሆነው በመቆየታቸው ሩሲያን አሳንሶ ማየት እንደማይገባ ኃላፊው አስጠንቅቀዋል። በመጨረሻም በመካከለኛው ምስራቅ ሁለተኛውን የተባበሩት መንግስታት የአየር ንብረት ጉባኤ COP28 ለማስተናገድ ዝግጅት እየተደረገ ነው። ለቀጣዮቹ ሁለት ሳምንታት የሚዘልቀው ጉባኤ የፊታችን ማክሰኞ ዱባይ ላይ ይከፈታል። ጉባኤው የሚደረገው በእስራኤልና ሐማስ ግጭት የተነሳ በቀጠናው ውጥረት ባየለበት በዚህ ወቅት ሲሆን በጉባኤው ላይ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን ጨምሮ ሌሎች ቁልፍ የዓለም መሪዎች እንደማይገኙ ፍንጭ ሰጥተዋል። ሐማስ ጥቅምት 7 በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል በጋዛ ሰርጥ ላይ ያደረሰችው የቦምብ ድብደባና የምድር ጥቃት በተለይ የአረብ አገራትን እጅግ ያስቆጣ መሆኑ ሲታወቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉባኤው ላይ ይገኙ እንደሆነ ግልጽ አይደለም። ከጉባኤው ትኩረቶች ውስጥ በነዳጅ ተጠቃሚዎች በሚመራው ዓለም የሚታየው ሙቀት መጨመር ዋነኛው መሆኑ ተነግሯል። አንዳንድ ባለሙያዎች እንደሚናገሩት የዘንድሮው የአውሮፓውያኑ የ2023 ዓመት እስካሁን ከተመዘገበው በጣም ሞቃታማው ዓመት ነው። እንደ አውሮፓ አቆጣጠር በ2015 የተካሄደው የፓሪስ የአየር ንብረት ስምምነት የአየር ሙቀት መጠንን በ1.5 ዲግሪ ሴልሺየስ ለመወሰን ውሳኔ አሳልፎ እንደነበር ተጠቅሷል። የተባበሩት አረብ ኤሚሬቶች በሺዎች የሚቆጠሩ የጉባኤውን ታዳሚዎች ለማስተናገድ በዝግጅት ላይ እንደምትገኝ ተገልጿል። ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ እንዲሁ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ዘገባ እንሻገር። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተስፋፋው የጸጥታ ችግር መፍትሄው ሰላማዊ ድርድር ነው ሲል አስታውቋል። ፓርቲው ትናንት ሰኞ ባወጣው መግለጫው በግጭቱ የደረሰው ሰብአዊና ቁሳዊ ጉዳት እንደሚያሳስበው ገልጿል። የመንግስት የጸጥታ ኃይሎችና ታጣቂዎቹ ወደ ድርድር እንዲመጡ፣ ለጉዳቱም ተጠያቂነት እንዲኖር፣ በአስቸኳይ ተኩስ እንዲቆምና የተዘጉ መንገዶች ተከፍተው ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲጀምሩም ጥሪ አቅርቧል። ለድርድሩ ፓርቲው ድርሻውን እየተወጣ እንደሆነ ከአሜሪካ ድምጽ ጋር ቆይታ ያደረጉት የህዝብ ግንኙነት ኃላፊው አቶ ጣሂር መሐመድ ተናግረዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል።
የአማራ ብሔራዊ ንቅናቄ አብን በወቅታዊ የአማራ ክልል የጸጥታ ሁኔታ ላይ ሰኞ ህዳር 17 ቀን 2016 ዓ.ም ባወጣው መግለጫ በአማራ ክልል ውጊያ ላይ የሚገኙት የኢትዮጵያ መንግስትና የፋኖ ታጣቂ ኃይሎች ከትጥቅ ትግል ወደ ድርድር እንዲመጡ ጥሪ አቅርቧል። የፓርቲው የህዝብ ግንኙነት ኃላፊ ጣሂር መሐመድ ፓርቲው እንዲህ አይነት ውሳኔ ላይ የደረሰው በውጊያው እየተጎዳ ያለውን ህዝብ በማሰብ መሆኑን ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል።
እኛ ሁለቱም ኃይሎች ችግራቸውን ቁጭ ነጋገሩን ለሙይት ድርድር ይደረግ ብለን ብንጠራም ያ ማለት ግን እኛ በሌሎች የአማራ ህዝብ ጉዳዮች ጥያቄዎች ላይ ደግሞ ገለልተኛ ነን ማለት አይደለም። እንድንትራል ሆነ ራሳችን እንዲህ ብታደርጉ ጥያቄዎች አንልም። ቢያንስ ግን ሁለት ተፋላሚ ኃይሎች እስካሉ ድረስ መጀመሪያ ነገሮች የሚጀምሩት ከኮምፕሊት ተኩስ ማቆም ነው። ይህ ተኩስ ማቆም ስምምነት ማድረግ አለባቸው። ወደ ጠረጴዛ ወደ ድርድር ሰላም መምጣት አለበት። ይሄ ደግሞ ለብዙ ነገሮች መፍትሄ ሆኖ ያውቃል። ከዚህ ለከበዱ ሀገራዊ ጉዳዮች መፍትሄ ሆኖ መጥቶ እናቀዋለን። በሰሜን ኢትዮጵያ የተከሰተውን ጉዳይ፣ በኦሮሚያ የተከሰተውን ጉዳይ በዚህ አግባብ ለመፍታት ሞክሯል። ተመሳሳይ አማራ ክልል ያለውን ነገር የሰላም አማራጮችን መወሰድ አለባቸው ነው። ለፖለቲካ ልክነት ከሚነገሩ የሰላም ፈላጊነት ባሻገር ትክክለኛ ለሆነ የሰላም ውይይት እና የጠረጴዛ ላይ ድርድር ዝግጁ መሆን አለባቸው ነው።
ፓርቲያቸው በአማራ ክልል የቀጠለው ግጭት በድርድር እንዲፈታ ጥረት እያደረገ መሆኑን አቶ ጣሂር አክለው ገልጸዋል። ካለፈው አመት ሐምሌ ወር አጋማሽ ጀምሮ በቀጠለው ግጭት በርካታ ሰብአዊና ቁሳዊ ጉዳቶች እንደደረሱ ያመለከቱት አቶ ጣሂር ለደረሰው ጉዳት ተጠያቂነት እንዲረጋገጥም ጠይቀዋል።
በዚህ ሁኔታ ላይ መቀጠል የለበትም ህዝባችን በመንግስት በኩል ያለውም ኃይል የህግ ማስከበር ስራ ነው ይሰራ ነው ብሎ በሚሄድበት ጊዜ የተከሰቱ ያሉ የሚከሰቱ በርካታ ጥፋቶችና ችግሮች አሉ። በታጣቂው ኃይል በኩል ደግሞ ለነጻነት የሚደረግ ትግል ነው ይባል እንጂ በጣም በርካታ ችግሮች ተስተውላል ለቦሳይድ ማለት ነው ሁለቱም በኩል። ስለዚህ እነዚህ ችግሮች ይገፉ በሄዱ ቁጥር በርካታ ውድመት ያደረሱ ነው የሚሄዱት። እስካሁን የደረሰው ሰብአዊና ቁሳዊ ጉዳትም ቀላል አይደለም። በተገቢ ሁኔታ በገለልተኛ አካል ተጣርቶ ተጠያቂነት መኖር አለበት እናምናለን።
ያልተረጋጋው የክልሉ ጸጥታ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ያስከተለው ጫና አብንን እንደሚያሳስበውም አቶ ጣሂር ገልጸዋል።
በዚህ በተኩስ አቁሙ መሃል ሊመጡ የሚገባቸው መሰረታዊ ነገሮች አሉ ብለን እናምናለን። ህዝባችን ከፍተኛ የሆነ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ላይ ነው ያለው። መንገዶች ተዘጋግተዋል። የሸቀጥ ምርቶች እየገቡ አይደለም። የድርቅ የተጎዱ ወገኖቻችን እንኳን የምግብ አቅርቦት እያገኙ አይደለም። የመድኃኒት አቅርቦቶች እየገቡ አይደለም በመንገዶች መዘጋጋት ምክንያት። ለዚህ ደግሞ ተጠያቂ የሆነ አካል በሙሉ ራሱን እነዚህ ጋር አገናኝቶ እርምጃ መውሰድ አለበት። ትምህርት ቤቶች እየተቋረጡ ነው።
ከሰሞኑ በደቡብ ወሎ ዞን አምባሰልና ሳይንት ወረዳዎች በተካሄደው ግጭት የተነሳ ስራ ጀምሮ የነበሩ ከ50 የማያንሱ ትምህርት ቤቶች እንደተዘጉ የአሜሪካ ድምጽ ያነጋገራቸው የሁለቱም ወረዳዎች አስተያየት ሰጪ ገልጸዋል። በአብን የሰላም ድርድር ጥሪ ላይ የአማራ ክልል ከፍተኛ አመራሮች አስተያየት እንዲሰጡን ጥረት ብናደርግም በተለያዩ አካባቢዎች ስብሰባ ላይ እንደሆኑ ስለተነገረን አልተሳካልንም። የክልሉን ጤና ቢሮ የመጀመሪያ ሩብ ዓመት የስራ አፈጻጸም ለመገምገም ትናንት ማክሰኞ በደሴ ከተማ የተገኙት የአማራ ብልጽግና ጽህፈት ቤት የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ደግሞ ህዝብን ማዕከል ያደረገ የአገልግሎት አሰጣጥ አለመኖሩ በክልሉ ለተፈጠረው አለመረጋጋት ምክንያት ነው ብለዋል።
ራሱ ማህበረሰቡ እያንጸባረቀ ያለው ለዚህ ቁጣ፣ ለዚህ ቀውስ፣ ለዚህ ችግር የዳረገው በእያንዳንዱ ተቋም ውስጥ ያለው የአገልግሎት አሰጣጥ፣ በእያንዳንዱ ተቋም ውስጥ ያለው ህብረተሰቡን ማዕከል ያላረገ አገልግሎት ነው ብሎ መናገር ጀምሯል። እውነታውም ይሄ ነው።
ዶክተር ዘሪሁንም ሆነ የክልሉን ወቅታዊ ሁኔታ አስመልክቶ በባህር ዳር ውይይት በማድረግ ላይ ላሉት ከፍተኛ አመራሮች ዛሬ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አረጋ ከበደ በክልሉ አንጻራዊ ሰላም ስለመስፈኑ ገልጸዋል። የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን በደሴ ከተማ ከሃይማኖት አባቶች፣ የአገር ሽማግሌዎችና የከተማ ነዋሪዎች ጋር ውይይት ማድረጋቸውን የአማራ ሚዲያ ኮርፖሬሽን ዘገበው። የክልሉ መንግስት ትጥቅ ካነገቡ ኃይሎችም ጋር ለመወያየት ዝግጁ ነው ማለታቸውን አክሎ ጠቅሰዋል።
ሁሉንም ችግራቸውን ከደረስ በታች እንዲመልሱ የአማራ ክልል መንግስት የሰላም ጥሪውን በተደጋጋሚ እያደረገ ስለሆነ ይህን የሰላም ጥሪ ተቀብለው ወደኛ አቅተው መነጋገር፣ መወያየት
አብን የግጭቱ መንስኤ ምላሽ ሳያገኙ ያደሩ የፖለቲካ ጥያቄዎች ናቸው ይላል።
ህዝባችን ላለፉት አመታት ሲጠራቀም የቆየ በርካታ ብሶት አለበት። በርካታ ጥያቄዎች አሉት። እነዛ ጥያቄዎቹ በአብዛኛው አልተመለሱም። ማለትም ያው ሀገር ካለበት ምስቅልቅል አንጻርም መንግስትም በግልጽነት ከህዝብ ጋር ተወያይቶ የሚነሱ ነገሮችን በጊዜ ለመፍታት ካለ ዝግጁነት አንጻርም፣ አንዳንዶችም ደግሞ በራሱ የፖለቲካ የተፈጥሯዊ ለውጡም በተደረጉ በርካታ ትግልም እንደ ድል የሚቆጠሩ ድሎች አሉ። ነገር ግን እነዛን በአግባቡ ደግሞ ያለመዘገብ ችግር አለባቸው። ህጋዊ መቋጠሪያ የሚፈልጉ ደግሞ ሌሎች ጥሩ ስቴት ላይ ያሉ ትግል ሂደቶች አሉ። ይህ ሁሉ ተጠራቅመው ግን በተለያዩ ገፊ ምክንያቶች ህዝብ ብሶቱን ጨምሮ በክልላችን ከፍተኛ የሆነ የሰላም እጦት ተከስቷል። ይሄ በዋናነት ህዝብን ለከፍተኛ ችግር ዳርጓል።
የአብን ህዝብ ግንኙነት ኃላፊ ፓርቲያቸው የአማራ ህዝብን ጥያቄ በተመለከተ ተገቢውን የፖለቲካ ስራ እንደሚሰራ፣ በቀጣዩ ሀገራዊ ምክክር መድረክ ላይ ሰነዶችን በማዘጋጀት እንደሚሳተፍ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከ15 ቀናት በፊት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎች መሳሪያቸውን አውርደው ወደ ውይይት እንዲመጡ ጥሪ አቅርበው ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። ቀደም ብሎ መስፍን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአዲስ አበባ የሚገኘው በኢትዮጵያ አሜሪካ ኤምባሲ የቪዛና ሌሎች አገልግሎቶችን አስመልክቶ ባለፈው ረቡዕ በማህበራዊ የትስስር ገጹ ላይ ባወጣው ማስታወቂያ አዲስ አበባ በሚለው የርዕሰ መዲናይቱ ስያሜ ፈንታ ፊንፊኔ የሚለውን አጠራር መጠቀሙን ተከትሎ ከኢትዮጵያውያን የሲቪክ ማህበረሰቦች የተቃውሞ፣ ከኦሮሞ ማህበረሰብ ድርጅቶች ደግሞ የድጋፍ ምላሾችን አስተናግዷል። ከጉዳዩ ጋር በተያያዘ ሁለቱም ወገኖች ለአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የላኩት ደብዳቤና ኤምባሲውን አስተያየት ያካተተውን ዘገባ እንግድ ወልዴ ያሰማናል።
በአዲስ አበባ ከተማ የሚገኘው በኢትዮጵያ የአሜሪካ ኤምባሲ በማህበራዊ የትስስር ገጾቹ ላይ ኤምባሲው ስለሚሰጣቸው አገልግሎቶች በቁቤ ማለትም በአፋን ኦሮሞ ፊደል በተጻፈ ማስታወቂያ ላይ አዲስ አበባን ለማመልከት ፊንፊኔ የሚለውን አጠራር መጠቀሙን ተከትሎ የተቃውሞና የድጋፍ ምላሾችን አስተናግዷል። 22 የሚሆኑና በአብዛኛው ነዋሪነታቸውን በውጭ ሀገራት ያደረጉ የኢትዮጵያውያን ሲቪክ ድርጅቶች ለአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ቅዳሜ በላኩት የተቃውሞ ደብዳቤ ጠቅሳለሁ፣ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አጨቃጫቂ የሆነውንና በአክራሪ የኦሮሞ ቡድኖች የሚቀነቀነውን ፊንፊኔ የሚለውን ስም በመጠቀሙ ቁጣችንን እንገልጻለን የጥቅሱ መጨረሻ ብለዋል። ደብዳቤው በይቀጥላልም ኢትዮጵያውያን በብሔር ጥላቻ ላልተበከለ እውነተኛ ዲሞክራሲ በሚታገሉበት ወቅት ኤምባሲው ያስተላልፈው መልእክት በኢትዮጵያውያን ክብርና ኩራት ላይ የተቃጣ ስድብ ብቻ ሳይሆን ግልጽ የሆነ የዲፕሎማሲ ስርዓትን የጣሰ ድርጊት ነው ሲል ተቃውሞውን ገልጿል። በኢትዮጵያ አሁን እየታዩ ካሉ ችግሮች አንጻር የኤምባሲው የስም አጠቃቀም በማህበረሰቦች መካከል ግጭትን የሚያበረታታና የኢትዮጵያ ሕዝብ በአሜሪካ ላይ ያለውን ገለልተኛ የሆነ የአስተራቂነት ሚና በተመለከተ እንዳይተማመን የሚያደርግና በሀገሪቱም ሆነ በቀጠናው በሚኖረው መረጋጋት ላይ አሉታዊ ተጽዕኖ የሚያስከትል ነው ሲልም አክሏል። ኤምባሲው መልእክቱን ያስተዋወቀበትን የርዕሰ መዲናዋን ስያሜ መልሶ እንዲስብ የኢትዮጵያን ሕዝብ ይቅርታ እንዲጠይቅና ወደፊት ኃላፊነት የጎደለው ነው ያሉትን ተመሳሳይ መልእክት ከማስተላለፍ እንዲቆጠብ ደብዳቤው ጠይቋል። የኢትዮጵያውያን የሲቪክ ድርጅቶቹ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጻፉትን ደብዳቤ ተከትሎ የኦሮሞ ቅርስና አመራር ተሟጋች ማህበር ኦላን ጨምሮ 24 የሚደርሱና በተለያዩ የአሜሪካ ግዛቶች የሚገኙ የኦሮሞ ማህበረሰብ ድርጅቶች ሰኞ ዕለት ለሚኒስትሩ የጻፉት ደብዳቤ ደግሞ የተጠቀሰውንና እንዲሁም ሌሎች ጉዳዮችን አስመልክቶ ኤምባሲው ኢላማ መደረጉ ራሳቸውን በኢትዮጵያ ስም ያሰባሰቡ አክራሪ ቡድኖች በኦሮሞዎች ላይ የሚያስተላልፉትን የፈጠራ ትርክትን የሚያሳይ ነው ብለዋል። ኢትዮጵያውያን ሲቪክ ድርጅቶቹ ደብዳቤውን ያስገቡት ለአንድ ሳምንት ያህል በኤምባሲውና በኢትዮጵያ አዲስ በተሾሙት ባለሙሉ ስልጣን አምባሳደር ኤርቪን ሆሴ ማሲንጋ ላይ ዘመቻ መደረጉን ተከትሎ እንደሆነ የኦሮሞ ማህበረሰብ ድርጅቶቹ ደብዳቤ አመልክቷል። የኦሮሞ ድርጅቶቹ በደብዳቤያቸው ወጠቅሳለሁ፣ ለአስርት ዓመታት እነዚህ ቡድኖች በሀገሪቱ የሚገኙ ሌሎች ብሔሮችን በማግለል በአሰት የኢትዮጵያ ብቸኛ ተወካይ እንደሆኑ አድርገው ራሳቸውን አቅርበዋል የጥቅሱ መጨረሻ ሲሉ ከሰዋል። ቡድኖቹ አያይዘውም ኦሮሞዎች በኢትዮጵያ እንደ ውጭ ዜጋ እንዲታዩ የፈጠራ ትርክቶችን ካለማቋረጥ ያስተላልፋሉ ብለዋል። ደብዳቤው በይቀጥላልም የውጭ ጉዳይ ቢሮው በመላ ኢትዮጵያ የሚያደርገውን ዲፕሎማሲያዊ ጥረትና ድጋፍ፣ የሥራ ቅጥርንና አቅርቦቶችን በሕዝብ ብዛት መሠረት ለማዳረስ የሚያደርገውን ጥረት በእጥፍ እንዲጨምር ጠይቋል። በተጨማሪም የውጭ ጉዳይ መስሪያ ቤቱ በኢትዮጵያ ሕገ መንግሥት መሠረት ፌዴራላዊ ሥርዓቱ በአግባቡ ተግባራዊ እንዲሆን እንዲያበረታታ ደብዳቤው ጠይቋል። ደብዳቤው በማከልም የኦሮሞ ድርጅቶቹ በኢትዮጵያ ለሚገኙት የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ እና ሌሎችም የዲፕሎማሲ ሰራተኞች መላውን የኢትዮጵያን ክፍሎች ያላድሎ ለማገልገል በሚያደርጉት ጥረት ከጎናቸው እንደሚቆሙ አመልክተዋል። በተጨማሪም የአሜሪካ መንግሥት በኢትዮጵያ የሚገኙ ብዝሃነት ያላቸውን ብሔሮችና ብሔረሰቦች ዕውቅና እንዲሰጥና አክራሪ ቡድኖች አገሪቱን እንደማይወክሉ እንዲያረጋግጥ እንጠይቃለን ብለዋል። በኦሮሚያ ክልል ሕገ መንግሥት መሠረት ኤምባሲው ፊንፊኔ የሚለውን መጠሪያ መጠቀሙ አስፈላጊ እንደሆነ አጽንኦት የሰጠው የኦሮሞ ማህበረሰብ ድርጅቶች ደብዳቤ አምባሳደሩም አምስቱን ቋንቋዎች በመጠቀም ኢትዮጵያ ይበልጥ አካታች እንድትሆን ለሚያደርጉት ጥረት ድጋፋቸውን እንደሚሰጡ አስታውቋል። ጉዳዩን አስመልክቶ በአሜሪካ ድምፅ የአማርኛ አገልግሎት ጥያቄ የቀረበለት አዲስ አበባ የሚገኘው የአሜሪካ ኤምባሲ በኢሜይል በሰጠው መልስ በአሁኑ ወቅት የሚሰጠው አስተያየት እንደሌለ ገልጿል። ነሐሴ 15 ቀን 1987 ዓ.ም በነጋሪት ጋዜጣ ታትሞ በወጣው የኢትዮጵያ ሕገ መንግሥት አንቀጽ 49 ንዑስ አንቀጽ 1 ላይ የፌዴራሉ ሕገ መንግሥት ርዕሰ ከተማ አዲስ አበባ ነው ይላል። የኦሮሚያ ክልል በበኩሉ በ1987 ዓ.ም ተመረጠ ባወጣው ህገ መንግስት አንቀጽ 6 ላይ የኦሮሚያ ክልል ርዕሰ ከተማ ፊንፊኔ ነው ሲል አስቀምጧል። ክልሉ በ2009 ዓ.ም ተመረጠ ባወጣው የህገ መንግስት ማሻሻያ ላይ ደግሞ የከተማው ስም ፊንፊኔ ከአዲስ አበባ ጋር እኩል መጠሪያ ይሆናል ብሏል። ቀደም ብለን የተጠቀሰው የኢትዮጵያ ህገ መንግስት በአንቀጽ 9 ንዑስ አንቀጽ 1 ህገ መንግስቱ የአገሪቱ የበላይ ህግ ነው። ማንኛውም ህግ፣ ለማዳይ አሰራር እንዲሁም የመንግስት አካል ወይም ባለስልጣን ውሳኔ ከዚህ ህገ መንግስት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ሲል ደንግጓል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ የሁሉንም ወገኖች ሐሳቦች ያካተተና የህገ መንግስት ባለሙያዎችን አስተያየት የያዘ ቅንብር ይዘን ለመመለስ እየሰራን እንደምንገኝ እንገልጻለን።
ቀደመው ዘገባ አመሰግናለሁ። በማዕከላዊ ኢትዮጵያ ክልል የሀዲያ ዞን ሾኔ ከተማ አስተዳደር ትምህርት ቤቶች 697 መምህራን ለወራት የተቋረጠባቸው ውዝፍ ደሞዝ እንደተከፈላቸው ለአሜሪካ ድምጽ አስተውቀዋል። የምስራቅ ባዶቹ ወረዳ አስተዳደር መምህራንም ለወራት ተቋርጦባቸው የቆየው የደሞዝ ክፍያ እንደተቆራረጠም ቢሆን እንደተጀመረላቸው ተናግረዋል። መምራኑ ለውራት በከፍተኛ ችግርና እንግልት ውስጥ አልፈናል ሲሉ ያለ ደሞዝ የከረሙበትን አዳጋች ሁኔታ ለአሜሪካ ድምጽ አጋርተዋል። ከዚህ በኋላ ደሞዛቸው ወቅቱን ጠብቆ እንዲከፈላቸው ጠይቀው ፍላጎታችን ሙያዊ ኃላፊነታችንን በአግባቡ መወጣት ነው ብለዋል። ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ነግረናል።
በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ አስተዳደርና የምስራቅ ባዳዎች ወረዳ አስተዳደር ትምህርት ቤቶች መምህራን ለወራት የታጎለባቸው የደሞዝ ክፍያ አሁን የተፈጸመላቸው እንደሆነም ለአሜሪካ ድምጽ ተናግሯል። ከ697 የሾኔ ከተማ አስተዳደር መምህራን አንዱ የሆኑትና የአሜሪካ ድምጽ ያነጋገራቸው መምህር ማይክል ኤልያስ ውዝፍ ደሞዛቸው እንደተከፈላቸው ተናግሯል።
ያው ከዚህ በፊት ያው የደሞዝ ችግር እንዳለ ያው ተባባይ ምስጢር ነው፣ ሙሉ ለሙሉ ይታወቃል። እኛ አሁን እንደ ሾኔ ከተማ አስተዳደር ያው ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ላይ ለሶስት እና ለአራት ወራት ነው በደሞዝ እጦት ተንገላተን የቆየ ነው። እኛ የቀጣይ ጊዜም ያው ስጋት ከውስጣችን ይዘን አሁኑ ላይ ያው ኦልሬዲ የነሐሴ ወር ተከፍሎልናል። የመስከረም ወር 50% ነው የገባልን፣ 50 ይቀራል። ጥቅምት ወር ተከፍሎልናል። ያው ከዚህ በኋላ ያለውን ባናቅም ያው በዛ ደረጃ ላይ ነው አሁን ያለው።
በምስራቅ ባዳዎች ወረዳ ትምህርት ቤት የሚያስተምሩት ሌላ አስተያየት ሰጪ መምህር ተሾመም የነሐሴና የመስከረም ወር 50% ወይም ግማሽ፣ የጥቅምት ወር ደግሞ ሙሉ በሙሉ እንደተከፈላቸው ገልጿል።
የነሐሴውን ግማሽ ያስገቡ፣ ከዛ በኋላ የመስከረም ግማሽ ያስገቡ፣ የጥቅምት ሙሉ ሲያስገቡ አሁን የአንድ ወር ደሞዝ ይቀራል። ሙሉ ደሞዝ አገኘ ነው በዚህ ወር ነው የጥቅምትን ማለት ነው። በእርግጥ እኛ በጠየቀ ነው ምላሽ ባይመለስም የህዝብ እንባ ማየት አለበት። ተማሪም እየተጎዳ ነው በመባል መምህራን እንግዲህ ካሳውን ብድር ወስቶ ስራ እየገቡ እና እየሰሩን ነው። ብድሩን ሳይሆን ህዝቡን ማየት አለበት በማለት አንገን ስራውን እየሰራን ነው አለን።
መምህር ተሾመ ደሞዛቸው በወቅቱ ባለመከፈሉም አስቸጋሪ ወቅት ማሳለፋቸውን ተናግሯል።
በጣም ከባድ ነበር። እንደውም ከቤት ተከራይቶ የሚኖሩት ከቤት ሁላ ተባረሮ ነበር። እንግዲህ ሁለተኛ ደግሞ ቤት አለው ቁሳቁስ ዕቃ እየሸጣ ነው። ይሄ ወርና ማለት ደሞዝ ካልገባ ወዲህ ያለው ወራትን ቤት አለ ቁሳቁሶቹን በመሽጣትና በመቸገር ነው በችግር ነው ያሳለፈ ነው።
ዳሩ ግን 697 የከተማ አስተዳደሩን ትምህርት ቤቶች መምህራን በመወከል ውዝፍ ደሞዛቸው እንዲከፈላቸው ጥያቄ በማቅረባቸው ተይዘው ከነበሩት ውስጥ 6ቱ መምህራን እንደታሰሩ መሆናቸውን የገለጹት መምህር ማይክል እንዲለቀቁ ጠይቋል።
የመብት ጥሰት ነው የተደረገባቸው። እስካሁን ድረስም አልተፈቱም። እነዚያ ሰዎች ታስረዋል ጠይቀን። እነዚህን ሰዎች በዛታና በማስፈራራት አሁን ማሳይተው 10 ሰዎች የሚሆኑት አሁን ታስረው ነው ያሉት። ወደ ከተማ አስተዳደር ፖሊስ ጣቢያ ላይ የታሰሩበት ምክንያት ያው የዳቦ ጥያቄ ነው። ሌላ ነገር የፖለቲካ አጀንዳ የተለያየ ነገሮች የለንም። ምንም የፖለቲካ አጀንዳ የሌለንን ሰዎች እያሰሩብን ስለሆነ ገዜኖች ለእናንተ ላጋራ ብዬ ነው እየደወልኩ ያለው። ስለዚህ እነዚህ ሰዎች የሚያስሩን የት እንደሚያስሩ ስለማናቅ ያው ህይወትን ለማጥፋት ወስነው ስለተነሱ በአፈልና በጥቅም የተዘለሉ ፖሊሶች ይዘው እያሰሩን ያሉ። ስለዚህ
በደሞዝ ክፍያው መስተጓጎል መምህራኑ ስራ በማቆማቸው በሾኔ ከተማ አስተዳደር ስር በሚገኙ 11 ትምህርት ቤቶች የሚማሩ 27,000 ተማሪዎች ትምህርት እንዳልጀመሩ የአሜሪካ ድምጽ በተደጋጋሚ መዘገቡ ይታወቃል። ውዝፍ ደሞዝ የተከፈለባቸው ባሉት የከተማ አስተዳደሩ የዱናና የምስራቅ ባዳዎች ወረዳ አስተዳደር ባለስልጣናት አስተያየት እንዲሰጡን በእጅ ስልካቸው ላይ ብንደውላቸውም ባለማንሳታቸው ምላሻቸውን ለማካተት አልቻልንም። ይሁን እንጂ የምስራቅ ባዳዎች የመምህራን ማህበር ተወካይ አቶ መንግስቱ ጎደለም በወረዳው ከሚገኙ 45 ትምህርት ቤቶች ሌሎች መምህራን ጋራም በተደረገው ምክክር የሁለት ወራት ደሞዛቸው በመከፈሉም ስራቸውን ለመጀመር እንደተስማሙና በስምምነቱ መሰረት ቀሪውም በቀጣይ እንደሚከፈላቸው አስታውቋል።
ያቀው በርግጥ የጥቅምት ወሩ አለ ያው ጋንን ከመርዳት አንፃር ብለን ነው እንግዲህ እየሰሩ መጠየቅ ይሻላል በሚል ያው እጅክፉ ከእጅክፉ ክፉ መምህር እንደሚመረጥ ያው ከተበደልነው አይበልጥም እና እየሰሩን እንጠይቅ ብንበደልም ዜጎን መርዳት አለብን በሚለው የጥቅምት ወሩን እየሰራን እንጠይቅ በሚለው ነው እንግዲህ የገባነው። ያው ሙሉ በሙሉ ተመልሰዋል ማለት አይቻልም። የጥቅምት ወሩ አለ እየሰራን እንጠይቅ በሚል ነው የተግባባነው። በእኛ በኩል እንግዲህ የተጀመረው ስራ እንዳይቀለበት ያው ምልጃውን እያቀረብነን ያው ለፖለቲካ አመራሩም ለመንግስትም ያው እንዳይቀለበት ነው ስጋታችን። አይ እንዳይቀለበት ስለዚህ ቀረውንም ክፈሉልን የሚለው ነገር ነው እንደኛ የጠየቅነው።
የ2016 ዓመተ ምህረት የትምህርት ዘመን መርሃ ግብር የጸጥታ ችግር በሌሉባቸው ሁሉም አካባቢዎች መስከረም 7 እና 14 ቀን 2016 ዓመተ ምህረት የጀመረ ቢሆንም በሀዲያ ዞን የሾኔ ከተማ አስተዳደር የምስራቅ ባዳዎች ወረዳ አስተዳደርና የጠምባሮ ልዩ ወረዳ ደሞዝ ለወራት በመዘግየቱ የተነሳ መምህራን ስራ ለማቆም በመወሰናቸው እስከዛሬ ድረስ እንዳልተጀመረ መዘገቡ ይታወቃል። ቀደም ሲል የአሜሪካ ድምጽ ጠየቃቸው የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ችግሩ በበጀት እጥረትና በተያያዥ ምክንያቶች እንደተፈጠረ ገልጸው ከዞኖቹ የስራ ኃላፊዎች ጋር የመከሩበት እንደሆነ ለአሜሪካ ድምጽ ማስታወቃቸው አይዘነጋም። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንትም ከሳምንታት በፊት ለአሜሪካ ድምጽ በሰጡት ቃል መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥ ማሳሰባቸው ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን አመሰግናለሁ። በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ31 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ተኩል አልፏል ማለት ነው። ወደ ሁለተኛው ምዕራፍ ዝግጅት ከመሻገራችን በፊት ናይሮቢ ላይ ቆይታ እናደርጋለን። ከተለያዩ አካባቢዎች የተሰባሰቡ ሱዳናውያን ሴቶች ላለፉት 7 ወራት በሀገራቸው ላይ እየተካሄደ ስላለው አስከፊ ጦርነት ለመነጋገር ናይሮቢ ላይ ተሰባስበው ነበር። ማቆም ያለው በማይመስለው ጦርነት ድምጻቸው መታፈኑን ያመለከቱት እነዚህ ሴቶች ከሚያዚያ ጀምሮ በሺዎች የሚቆጠሩ ሰዎችን የገደለውንና በሚሊዮኖች የሚቆጠሩትን ያፈናቀለውን ግጭት ለመፍታት የበኩላቸውን አስተዋጽኦ ለማድረግ ያላቸውን ፍላጎት ገልጸዋል። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያም ዲያሎ ያደረሰችንን ዘገባ ስመኝሽ ቆየ ታሰማናለች።
በቀድሞው የሱዳን ፕሬዝዳንት ኦማር አልበሽር አመራር ለሶስት አስርት ዓመታት የዘለቀው አምባገነናዊ አገዛዝ እንዲያበቃ በረዳው አብዮት ሴቶች ትልቅ ቦታ ነበራቸው። ሆኖም በሲቪል የሚመራ መንግስት ለመመስረት ያደረጉት ግፊት ከሰባት ወራት በፊት በተቀሰቀሰውና በሱዳን ጦርና በፈጥኖ ደራሹ ሰራዊት መካከል በሚካሄደው ግጭት ምክንያት ባጭር ተገቷል። በዚህ ጦርነት በሺዎች የሚቆጠሩ ሰዎች ህይወታቸው ሲያልፍ በሚሊየን የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። የአፍሪካ ቀንድ ሴቶች ስልታዊ እንቅስቃሴ የተሰኘው ተቋም ዳይሬክተር የሆኑት ሐላ አልካሪብ እንደሚሉት ጦርነቱን ሊያስቆም የሚችል ፍንጭም አይታይም።
Since April 15, voices of civilians and voices of women
እንደ አውሮፓ አቆጣጠር ከሚያዝያ 15 ጀምሮ የሲቪሎችና የሴቶች ድምጽ ሙሉ በሙሉ ተሰርቋል። ታሪካችንን የምንናገርበት ስቃያችንን የምናወራበት ምንም ቦታ የለንም።
አልካሪባ ክለው ተቋማቸው የሁለት ቀን ስብሰባ በናይሮቢ ያዘጋጀው የሱዳን ሴቶችንና ሲቪል ማህበራትን አንድ ላይ ማምጣት አስፈላጊ በመሆኑ ነው ይላሉ።
We have participants who came from conflict zone and they have
ግጭቱ ከሚካሄድባቸው አካባቢዎች የመጡ ተሳታፊዎች አሉ። ላለፉት 7 ወራት በእሳት ውስጥ የመኖሪያ ክል የቆዩና ለሁሉም አይነት ጥቃቶች የተጋለጡ ናቸው። የነሱን ታሪክ መስማት ልምዳቸው ማዳመጥ እንዲሁም አቋማቸውንና አመለካከታቸውን መጋራት እጅግ አስፈላጊ ነው።
በደቡብ ካርቱም የሚንቀሳቀሰውን ካንዳት ሀገር በቀል ድርጅት እንደምትመራው ኒዳል ኡስማን ሞሳ ያሉ በርካታ ተሳታፊዎች ናይሮቢ ለመድረስ ከ3 እስከ 10 ቀናት በመንገድ ላይ አሳልፈዋል።
We have faced much obstacles displacement
ብዙ መሰናክሎች አጋጥመውናል። መፈናቀል፣ ስደት፣ መደፈር፣ ሁከት የመሳሰሉ ስራችን ይናፍቀናል። ልጆቻችን ትምርታቸውን ይናፍቃሉ። በዚህ ጦርነት ውስጥ ድምጻችንን አጥተናል።
በምዕራብ ዳርፉር ውስጥ በመትገኘውና በሱዳን ጦርና በፈጥኖ ደራሹ መካከል በተካሄደው ግጭት ያለም ስደተኞች ተቋም ወደ 700 የሚጠጉ ሰዎች እንደተገደሉባት ባስታወቀው የኤልጀኒያና ከተማ ውስጥ በስደተኝነት የምትኖረው አልዌያ ባህር ኤልዲን ቀደም ሲል የማህበራዊ ጉዳይ ሰራተኛ ሆና ታገለግል ነበር።
በጣም ከባድ ነው። እመኚኝ ያለው ሁኔታ ለሴቶች በጣም ከባድ ነው።
አሁን ነዋሪነቷን በዩናይትድ ስቴትስ ያደረገችው በዘላቂ ልማት ምላሽ ተቋም ውስጥ የምታገለግለው ናዳፋዱል በበኩሏ በሱዳን ውስጥ የሚካሄደው ውጊያ አንዳንድ አካባቢዎች ተደራሽ እንዳይሆኑ ማገዱን ታስረዳለች። የሱዳን ሴቶች ለሰላም አንድነት መፍጠርና እንዴት መቀጠል እንደሚቻል መስራታቸው አሁን በመሬት ላይ ያለው ሁኔታ እንደገና እንዳይከሰት ለማድረግ እጅግ አስፈላጊ ነው ስትልም ሐሳቧን ታካፍላለች።
So we're talking about people with diabetes, for example, not able to get insulin.
እያወራን ያለነው ለምሳሌ በስኳር በሽታ ስለተያዙና ለህክምና የሚያስፈልጋቸውን የኢንሱሊን መድኃኒት ማግኘት ስላልቻሉ ሰዎች ነው። የምናወራው በወባ በሽታ ተይዘው ህክምና ማግኘትና መዳን ስላልቻሉ ህፃናት ነው። ቀላል የሆነውን የወር አበባ ንጽህና መጠበቂያ ማግኘትና ክብራቸውን መጠበቅ ስላልቻሉ ሴቶችም ነው እየተነጋገርን ያለነው።
ድጋፋቸውን ለማሳየት በጉባኤው ላይ የተሳተፉት በሱዳን የኔዘርላንድ ጉዳይ አስፈጻሚ የሆኑትና አሁን መቀመጫቸውን በናይሮቢ ያደረጉት ዌሪሽ ራምሶክህም እንዲሁ የሱዳን ሴቶች ያሉባቸው ዋና ተግዳሮት በድርድር ጠረጴዛ ላይ ቦታ ለማግኘት የሚያስችላቸው የፖለቲካ ስትራቴጂ ማዘጋጀት መሆኑን አመልክተዋል።
ሴቶች ተጨማሪ የሆነ እንቅፋት እንዳለባቸው ግንዛቤ ውስጥ ሊገባ ይገባል። ይህ ደግሞ ለሴቶች የሚያስፈልጋቸውን ራይ ለመቅረጽ ብቻ ሳይሆን ለመስማትም ጭምር ነው። ዛሬ ጠዋት ሴቶቹ እስክንጋበዝ አንጠብቅም፣ ድርሻችንን ሄደን እንወስዳለን ሲሉ ያየሁባቸው መንፈስ ደስ ብሎኛል።
በናይሮቢ ተሰብስበው ማቆም ያለው በማይመስለው ጦርነት ግምጻቸው መታፈኑን ያመለከቱት የሱዳን ሴቶች ከሚያዚያ ወር ጀምሮ በሺዎች የሚቆጠሩ ሰዎችን የገደለውንና በሚሊየን የሚቆጠሩትን ያፈናቀለውን ግጭት ለመፍታት የበኩላቸውን አስተዋጽኦ ለማድረግ ያላቸውን ፍላጎት ገልጸዋል። በማርያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያ ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የመጀመሪያው ዘገባ ወደ ኦሮሚያ ክልል አርሲ ይወስደናል። ባለፈው የመህር ምርት ዘመን የአፈር ማዳበሪያ በወቅቱና በበቂ መጠን ባለመቅረቡ በምርታቸው ላይ አሉታዊ ተጽዕኖ ማሳደሩን አርሶ አደሮች ገልጸዋል። የማዳበሪያ ጥረቱን ለማካካስ አርሶ አደሩ ባህላዊ ማዳበሪያንና የተለያዩ ዘዴዎች እንዲጠቀም መደረጉን የወረዳው አስተዳደር በበኩሉ ሲገልጽ፣ የኦሮሚያ ግብርና ቢሮ በበኩሉ የግብአት ጥረቱ በክልሉ ደረጃ በዘንድሮ ምርት ላይ ያደረሰው ተጽዕኖ የለም ብሏል። በስፋት ለማምረት እቅድ የተያዘባቸውና የደረሱ ሰብሎችንም ለመሰብሰብ ርብርብ እየተደረገ እንደሆነ ጠቁሟል። የዚህን ጉዳይ ዝርዝር ገልሞ ዳዊት በመቀጠል ያጋራናል።
በኦሮሚያ ክልል አርሲ ዞን ሎዴ ጥሷ ወረዳ የምትገኘው መዳብሻኒ ቀበሌ በስንዴና በገብስ የብረ እህሎች አምራችነቷ ትታወቃለች። በአይናችን ፊት የምዘናፈለው የስንዴ ዛላ አወራረዱ ለዚህ ምስክር ነው። እንደ አርሶ አደሮቹ ገለጻ የዘንድሮ እርሻ ብዙ እክል የበዛበት ነበር። በተለይ በማዳበሪያ አቅርቦቱ ከፍተኛ እጥረት ስለነበረ ምርታችንን ቀንሶብናል ይላሉ። ታደሳወቀ የመደብሻኒ ቀበሌ ነዋሪ ነው።
ዘንድሮ በጣም ምርት የለም። አንደኛ አየሩ ይኸው በከለው፣ ሁለተኛ ነገር ምርት ያጣንበት መሬቱ ገነት ነው። መሬቱ ለም ነበር፣ ግን ማዳበሪያ በወቅቱ አላገኘንም። በገንዘባችንም ልናገኝ አልቻልንም። ይኸው የምታዩት ነገር ነው ምርቱ። ይኸው ከሄክታር ቢያንስ 50 60 እናመርት ነበር፣ ዘንድሮ 20 25 ነው ከሄክታር እኩሌታውም ማለት ነው።
አቶ መስፍን ጌታቸው ሌላው የመደብሻን ቀበሌ ነዋሪ ናቸው።
የዘንድሮ የምርት ስብሰባ ካለፈው አመት ሲነጻጸር በጣም ይወረድ ያነሰ ነው። ይሄም የሆነበት ምክንያት
የቀበሌው የግብርና ባለሙያ ነው። አባሙ ዳውት ራካንከይ ኦሚሽ ነካታ ወርባዳሙን አርጋማቶ እንጀሩ የማዳበሪያ እጥረት በማጋጠሙ የምርት መጠኑ የሚፈለገውን ያህል አይደለም። የግብርና ባለሙያዎችም ለአርሶ አደሩ ተገቢ ድጋፍ እንዳናደርግ ትልቅ እንቅፋት ሆኖብናል። የአየር ሁኔታም ዘንድሮ በጣም ተለውጧል። አሁን ዝናቡ ያለ ወቅቱ በመዝነቡ ያልታጨደው እህል በመብቀል ላይ ነው። በዘንድሮ የምርት ዘመን በቀበሌው ይገኛል ተብሎ ከሚጠበቀው መጠን በ50 በመቶ ወርዷል። ባለፈው ዓመት በሩብ ሄክታር 14 አሊያም 16 ኩንታል ነበር የተሰበሰበው። ዘንድሮ ግን የለም። ይህም ሆኖ እዚህ ቀበሌ ይሻል እንደሆነ እንጂ ሌላ ቀበሌ እንዲያውም 1 ወይም 2 ኩንታል ነው ከሩብ ሄክታር እየተሰበሰበ ያለው።
የዘንድሮ አዝመራ ሲደርስ የጣለው ዝናብ ስላደረሰው ጉዳት የቀበሌው ነዋሪ አቶ መስፍን ጌታቸው ያስረዳሉ።
በሰብል አሰባሰብ ላይ የአየር መዛባት አለ። ልክ የደረሰው ያችኑ ሰብላችንን አብቅሎብናል። በጥሎ አለ። አሁን ዘርም ይሆን የለም ለቀለምም ራሱ የሚበጣ ነገር አይደለም። አውርዶታል ምርቱንም። በዛ ላይም የተበላሸ ዘር ነው ያለን። አሁን ያገኘነው ምርት የበቀለ ነው። ያችኑም ለመቆየትም አቅም የለው ይበላሽብናል።
የአርሲ ዞን ሎዴ የጡሳ ወረዳ አስተዳዳሪ አቶ አለማየሁ ረጋሳ ደግሞ የምርት ማሰባሰብ ስራው አሁንም እየተከናወነ እንደሆነ ይናገራሉ።
ከሰጡ አናንኩ ነቆብያት ሲ አና ኦሚሸ ከመዲቲኒ ቢከምቱ አንታቴ
ወረዳው በስንዴ ምርቱ ይታወቃል። በአሁን ወቅት በስሩ ካሉ 19 ቀበሌዎች በስድስቱ የደረሰው ምርት እየተሰበሰበ ሲሆን 50 በመቶ ላይ ደርሷል።
በዘንድሮ ምርት ያጋጠመው የማዳበሪያ እጥረት ያስከተለውን የምርት መቀነስ አስመልክተው የወረዳው አስተዳዳሪ አቶ አለማየሁ ረጋሳ የአቅርቦት ክፍተቱ እንደታወቀ አርሶ አደሩ የተፈጥሮ ማዳበሪያዎችን በቤቱ እንዲያዘጋጅ በማድረግ ጫናውን ለመቀነስ እንደተሞከረ ይገልጻሉ። ይህም ሆኖ የማዳበሪያ እጥረቱ ለማግኘት የታቀደው ምርት ላይ ተጽዕኖ ማሳረፉንም አልሸሸጉም።
ቆና አምቡላንስ የከራብቱ ተኒ ገልቴ ቆና መራት ፈየደሙ ከሰቲ ዴሲንታውጂ ወልቀበቱ ረኮቱ ረዋንቴቪ
የተሟላ የግብርና ግብአትን በማግኘት ረገድ ጉድለት ነበር። ይህም ዞሮ ዞሮ በምርት ላይ የራሱ ጫና አለው።
በኦሮሚያ ክልል በክረምት እርሻው 9.4 ሚሊዮን ሄክታር መሬት በዘር እንደተሸፈነ የግብርና ቢሮ አስታውቋል። ለምርት አሰባሰብ የደረሰው 4 ሚሊዮን ሄክታር ሰብልም እንደታጨደ የቢሮው ኃላፊ አቶ ጌቱ ገመቹ ለአሜሪካ ድምጽ ገልጸዋል። አርሶ አደሮቹ በዘንድሮ የምርት ዘመን የአፈር ማዳበሪያ በማጣታችን ምርታችን ወርዶብናል አሉት። በእርግጥ እጥረቱ ተከስቶ እንደነበረ ያወሱት የቢሮው ኃላፊው ክልል አቀፍ የምርት መጠኑ ግን አላሽቆለቆለም ብለዋል።
ሽቆዳ በልዲና ነው ሽኑ ረጅራት የኔቶ ካሮስ ኔቶ ጆቻ ቱርኪስ የሮማት ሰሳብ ሰባ ይሃለጋሪ ተንከኒ ገፈማቶ ጆ
እንድሮ በስፋት ማምረት አለብን ብለን ያቀርንባቸው ሰብሎች ምርት አሰባሰብ በጥሩ ሁኔታ ላይ ይገኛል። ቢሮአችን ያደረገው የቅድመ ምርት ትንበያ የምርት መጠኑ እንደጨመረ ያሳያል። እርግጥ ነው ባለፈው የምርት ዘመን የአፈር ማዳበሪያ አቅርቦት ችግር ነበር። ያም ሆኖ አርሶ አደሩ በባህላዊ መልክ የሚዘጋጅ ማዳበሪያን በመጠቀሙ ያን ያህል ለችግር ተጋልጧል ለማለት አንችልም። ለአርሶ አደሩ ለማቅረብ የተቻለው የማዳበሪያ መጠንም ከቀድሞው የምርት ዘመን ጋር ሲነጻጸር የተጋነነ ልዩነት የለውም።
የግብርና ቢሮ ኃላፊ ወያይዘውም በምስራቅ አፍሪካ የተከሰተውና ወቅቱን ያልጠበቀው ዝናብ የምርት አሰባሰብ ሂደቱን እንዳያስተጓጉል በየአካባቢው ትምህርት ቤቶች ሳይቀሩ ተዘግተው አዝመራው እየተሰበሰበ እንደሆነ ተጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት ከአርሲ ዞን ሎዴ የጡሳ።
ገልሞ ዳዊት እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በፌደራሉ መንግስት በሽብርተኝነት ተፈረጀው ከነበረው ህዋት ጋር ግንኙነት አላቸው ተብለው ከሶስት ዓመት በፊት የተያዙ የትግራይ ተወላጆች አሁንም በአማራ ክልል እስር ቤቶች እንደሚገኙ አንድ የኢትዮጵያ የመብት ተሟጋች ድርጅት አስታውቋል። ሂውማን ራይትስ ፈርስት የተባለው ይኸው ድርጅት በሰሜንና በማዕከላዊ ጎንደር ባሉ እስር ቤቶች ከመቶ በላይ የትግራይ ተወላጆች ታስረው እንደሚገኙ ባደረግኩት ክትትል አረጋግጫለሁ ብሏል። ምክትል ዳይሬክተሩ አቶ ሞብርሄ ብርሃነ ለአሜሪካ ድምጽ እንደተናገሩት የታሳሪዎች ክስ በአማራ ክልል እንዲታይ መደረጉ ህጋዊ እንዳልሆነ ተችቷል። የፍትህ ሚኒስቴር በፕሪቶሪያው የሰላም ስምምነት መሰረት እንዲያስፈታቸውም ጠይቋል። በጉዳዩ ላይ ከፍትህ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል ፍትህ ቢሮ በበኩሉ ጉዳዩን አጣራለሁ የሚል ምላሽ ሰጥቷል። ገብረ ሚካኤል ገብረ መድን ዝርዝራለሁ።
ሁማን ራይትስ ፈርስት የተሰኘው ኢትዮጵያዊ የሰብአዊ መብቶች ተሟጋች ድርጅት ለአሜሪካ ድምጽ በላከው መረጃ በአማራ ክልል እስር ቤቶች አሁንም ድረስ የፕሪቶሪያው የሰላም ስምምነት ያልታደጋቸው እስረኞች እንዳሉ ይገልጻል። ድርጅቱ ከሚያዝያ ወር 2015 ዓ.ም ምረት ጀምሮ አደረኩት ባለው የክትትል ሪፖርት ከአንድ ዓመት በፊት የተፈረመው የፕሪቶሪያው የሰላም ስምምነት የፌደራል መንግስቱ ህወሓትን ከሽብርተኝነት መዝገብ እንደሚሰርዝና ከፓርቲው ጋር ግንኙነት አላቸው በሚል በቁጥጥር ስር የዋሉ እስረኞች እንደሚፈቱ ቢያመለክትም በአማራ ክልል እስር ቤቶች የሚገኙ የትግራይ ተወላጆች ግን እንዳልተፈቱ አመልክቷል። ስለ ጉዳዩ ለአሜሪካ ድምጽ ያብራሩት የሂዩማን ራይትስ ፈርስት ምክትል ዲሬክተር አቶ መብርሄ ብርሃነ በእስር ቤቶቹ 3 አይነት ታሳሪዎች መኖራቸውን ይጠቁማሉ።
በተለያዩ የአማራ አካባቢዎች እንደዚሁም ከምዕራብ ትግራይ የታሰሩ ናቸው። እነዚህ በዋናነት በ3 ከፍለን እንድናያቸው እንችላለን። አንደኞቹ በክርክር ሂደት የሚገኙ ናቸው። ማለትም ገሚሶቹ በሌሉበት ጉዳያቸው እየታየ የሚገኝ እንደዚሁም ታስረው ዋስትና ተከልክለው በማረሚያ ቤት የተመላለሱ የሚከታተሉ በአንድ ቡድን ውስጥ ልንከታቸው እንችላለን። ሁለተኛው ምድብ ደግሞ የተፈረደባቸው ናቸው። ክስ ቀርቦባቸው ከ21 ዓመት የተፈረደባቸው እስረኞች አሉ። ሶስተኛው ደግሞ ያለምንም ክስና ፍርድ ያለምንም የህግ ሂደት የአደራ እስረኛ በሚል ጭምር ታስረው የሚገኙ ናቸው።
አብዛኞቹ ታሳሪዎች በሰሜንና በማዕከላዊ ጎንደር ዞኖች ባሉ እስር ቤቶች እንደሚገኙ አቶ መብርሄ ጠቅሰው ህወሓት ከአሸባሪነት ዝርዝር ተሰርዞ የድርጅቱ ባለስልጣናት ከእስር ከተፈቱና የፕሪቶሪያው የሰላም ስምምነትም አንድ ዓመት ከሞላው በኋላ ከፓርቲው ጋር ግንኙነት ነበራችሁ ተብለው የተከሰሱት ሲቪል ሰዎች ግን እስካሁን መታሰራቸው ልክ አይደለም ሲሉ ወቅሰዋል።
ከሽብርተኝነት ከተሰረዘም በኋላ ክሳቸው ተቋርጦ መፈታት ሲገባቸው እስካሁን እንዳልተፈቱ ነው እኛ ባደረግነው ምርመራ ማጣራት የቻልነው። ከ110 በላይ እስረኞች በዚህ ሂደት ላይ ያሉ ሲሆን ቅድም እንዳልኩት ገሚሶቹ በክርክር ሂደት አሉ። ገሚሶቹ ደግሞ ወደኛ አመልክተው እስከ ሰበር ተከራክረን ወደ 8 የሚሆኑ በዋስትና እንዲወጡ አድርገናል።
ጉዳያቸውም በፍትህ ሚኒስቴር እንጂ በአማራ ክልል መታየት እንዳልነበረበት ይተቻሉ።
የሽብርተኝነት ክስና ምርመራ በተመለከተ የፌዴራል ስልጣን ስለሆነ የፍትህ ሚኒስቴር ነው የሚመለከተው። ነገር ግን የአማራ ክልል ይህን ጉዳይ እያየ ያለው በውክልና ነው፣ በፍትህ ሚኒስቴር በተሰጠው ውክልና ነው። እኛ በተደጋጋሚ ጊዜ ይህንን ለፍትህ ሚኒስቴር ጥሪ አቅርበናል። እነዚህ እስረኞች ያለምንም ህጋዊ ሁኔታ በእስር ላይ ይገኛሉ። ፍትህ ሚኒስቴር ነው ይህን ጉዳይ ተከታትሎ እነዚህ እስረኞች በሙሉ እንዲፈቱ ማድረግ አለበት።
በአማራ ክልል እስር ቤቶች እንደሚገኙ ከተጠቆሙት በተጨማሪ 60 የሚደርሱ የትግራይ ተወላጆች ያለምንም ክስና ፍርድ ምዕራብ ትግራይ ሲሉ በገለጹት አካባቢና በአማራ ክልል ለዓመታት ታስረው ከቆዩ በኋላ ካለፈው ዓመት ጥቅምት ወር 2015 ዓ.ም ወዲህ ግን ደብዛቸው እንደጠፋ ድርጅቱ አደረኩት ባለው የክትትል ሪፖርቱ ላይ አስፍሯል። የፍትህ ሚኒስቴር የታሳሪዎቹን ጉዳይ በአግባቡ ተመልክቶ መፍትሄ እንዲሰጥም አቶ መብርሂ ጠይቋል።
እነዚህ ተራ የሆኑ ምንም አይነት ተሳትፎ የሌላቸውን ግለሰቦች አስሮ ማቆየት ህጋዊ ስለማይሆን ፍትህ ሚኒስቴር ይህን ጉዳይ ትኩረት ሰጥቶ በአጭር ጊዜ ጉዳያቸውን እልባት እንደሚሰጣቸው ተስፋ እናደርጋለን። በዚህ አጋጣሚ ጥሪያችንን ለማስተላለፍ እንፈልጋለን።
ስለ ጉዳዩ ከፍትህ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ አስተያየት የሰጡት የአማራ ክልል ፍትህ ቢሮ የወንጀል ዘርፍ ምክትል ኃላፊ ዶክተር አያሌው አባተ ቢሻው በበኩላቸው ለቢሮአቸው እንዲህ አይነት ቅሬታም ሆነ አቤቱታ መቅረቡን እንደማያውቁ ተናግረዋል። በ2014 ዓ.ም ከህወሓት ጋር ግንኙነት አላችሁ ተብለው የታሰሩ የትግራይ ተወላጆች እንደነበሩ ያወሱት ዶክተር አያሌው በሂደት ግን ጉዳያቸው እየተጣራ እንደተለቀቁ አረጋግጠዋል። አሁንም በማረሚያ ቤቶች የቀሩ ካሉ ግን አጣርቼ ወደፊት ምላሽ እሰጣለሁ ብለዋል። የሰብአዊ መብቶች ተሟጋቹ ድርጅት ሂዩማን ራይትስ ፈርስት ከክልሉ ፍትህ ቢሮ ጋር እንዲነጋገርም ዶክተር አያሌው ጠይቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። ራይሞክ ቃላብ ትባላለች። ባጋጠማት የአንጎል ካንሰር ህመም የህክምና ክትትል ለማድረግ ከኤርትራ ወደ ሀገረ ታይላንድ አቅንታለች። በታይላንድ ቆይታዋ ከህመሙ ከህክምና ወጪና ሂደት በተጨማሪ ከልጆቿና ከቤተሰቦቿ ጋር መራቋ ለጥልቅ ድብርት አጋልጧት ነበረ። ታዲያ ከዚህ ለመውጣት ፊቷን ወደ አንድ ዓለም አቀፍ የቁንጅና ውድድር አዙራለች። ራይሞክ ስለ ህይወቷ ታሪኳ ለትግርኛ ክፍል ባልደረባችን ዊንታ ኪዳኔ አካፍላታለች። በመቀጠል ይቀርባል።
ራይሞክ ቃላብ እንደ አውሮፓውያን አቆጣጠር ከጥቅምት 17 እስከ 22 ቀን 2023 በሲንጋፖር እና በማሌዥያ በተካሄዱ ዓለም አቀፍ የቁንጅና ውድድሮች ተሳትፋ ከቀዳሚዎች 15ቱ አንዷ ሆና ልዩ የቁንጅና አምባሳደር የሚል ማዕረግ ለመቀናጀት በቅታለች። ራይሞክ ለዚህ ውድድር እንዴት እንደደረሰች ታስረዳ።
ከኤርትራ ወደ ታይላንድ ስመጣ ማየትም ሆነ መስማት ተስኖኝ ነበር። መንቀሳቀስ አልችልም። በዊልቸር ላይ ሆኜ ዳይፐር እየተጠቀምኩ ነው የመጣሁት። ህመሙ ሲያጋጥመኝ ሁሉም ነገር በአንድ ጀንበር ስቃይ ነበር የሆነብኝ። ስለዚህ ወደዚህ ስመጣ ከዊልቸር ወርጄ ወደ ምርኩዝ፣ ከዚያም ራሴን ችዬ መቆምና መንቀሳቀስ እችላለሁ ከሚል ታላቅ ተስፋና ጽናት ጋራ ነበር። በእግዚአብሔር ቸርነትም በሰባት ወራት ውስጥ ራሴን ችዬ መንቀሳቀስ ጀመርኩ። ይህም ሞራሌን ከፍ የሚያደርግና ተስፋዬን የሚያደምቅ ነበር።
ራይሞክ ያጋጠማት የአንጎል ካንሰር ህመም መሻሻል እንዲያሳይ የረዷት የህክምና ባለሙያዎች ወደ ቁንጅና ውድድሩ እንድትገባም ሀሳብ በማመንጨትና በማበረታታት ሚና እንደነበራቸው ትገልጻለች።
የምስራቅ አፍሪካ ተወካይ ሆኜ ወደ ውድድሩ ለመግባት ስፖንሰር እንደሚያስፈልገኝ ሳውቅ ተስፋዬ መንምኖ ነበር። በውድድሩ እንድሳተፍ ያነሳሱኝ ሐኪሞች ግን ህክምናውን ከመከታተልባቸው 3 ሆስፒታሎች ገንዘብ በማሰባሰብ ወደ ዓለም አቀፍ ውድድር እንድገባ አስችለውኛል። በዚያም ልዩ የቁንጅና አምባሳደር የሚል ማዕረግ ለማግኘት ችያለሁ።
ራይሞክ በቁንጅና ውድድሩ ለመጨረሻው መድረክ ብትደርስም ካንሰሩ በመላው አካላቷ እንደተሰራጨና ተጨማሪ ህክምና መጀመር እንዳለባት ተነገራት። በዚህ ሁኔታ ውስጥ ያለች በ10ም ቀናት ውድድር ውስጥ ለመሳተፍ ባትችልም 7ቱን ቀናት በርቀት 3ቱን ቀናት ደግሞ በቦታው ተገኝታ በመወዳደር ለሽልማቱ እንደበቃች ትገልጻለች።
ያለሁበት ሁኔታ ቢያዳግትም በዙሪያ ያሉት ሰዎች ለሚያበረክቱልኝ እገዛ ምስጋና እንዲሆን ውድድሩን ለመጨረስ ወሰንኩ። ከእግዚአብሔር እርዳታ በታች ለዚህ ደረጃ እንድበቃ የረዳኝ ሐኪሞቹና የህዝቡ ድጋፍ ነው። ይህ ባይሆን ለዚህ አልበቃም ነበር።
በኤርትራውያንና በኢትዮጵያውያን እንደ ራይሞክ በግልጽነት መወያየቱ እምብዛም የተለመደ አይደለም። ታዲያ ህመሙንና ጫናውን ተሸክሞ ለሌሎች አርአያና ተስፋ ለመሆን መስራት የሚለው ሐሳብ እንዴትና ለምን እንደምታከናውነው ጠይቀናት ነበር። ራይሞክ በቁጥር 15 የሚደርሱ በተለያዩ ህመሞች ውስጥ የሚገኙ በየቀኑ ስልክ እየደወለች የምትከታተላቸው ህሙማን አሉ። ገንዘቡም ጊዜውም ብርታቱም ስላለኝ አይደለም፣ በሌላ ሰው ስትበረታታ የሚፈጥረውን አቅምና ተነሳሽነት ስለማውቅ ብቻ ነው ትላለች።
ማንኛውም ህመም ሆነ አስቸጋሪ ሁኔታ ያልፋል። በቅድሚያ ግን ሁኔታውን በውል መገንዘብና ከችግሩ ጋር ለመቆየት መማር ያስፈልጋል። ያን ባለን ነገር መኖር እንጂ ላይመለስ ላለፈው ትላንትም ሆነ ለማናውቀው ነገር እንዲሁ መጨነቅ መፍትሄ አያመጣም። እኔም ሆንኩ ማንኛውም ሰው በቀጣዩ አንድ ደቂቃ ውስጥ እንኳን ምን እንደሚያጋጥመው ያውቃል። በህመም ውስጥም ከችግሩ ይልቅ ለዛሬቱ ቀን በመብቃታችን ማመስገን ይገባናል። ሁሉም ህመም ሆነ ችግር መፍትሄ ሲኖረው በቀላሉ መፍትሄ የማይገኝለት የአይምሮ ህመም ወይም ድባቴ ይመስለኛል። ይህንን ነው መከላከል ያለብን። ስለትላንት እየተቆጨን ስለነገም እየተጨነቅን ዛሬን እንዴት እንኖራለን? ዛሬን በአግባቡ እንኑር።
ራይሞክ በዚህ ያስተሳሰብ ደረጃ ያበረታት በህመሙ ወቅት ያሳለፈችው ተሞክሮ ይኖር እንደሆነ ጠይቀናት ነበር። ህመሙ በአስቸጋሪ ወቅት አዎንታዊ አስተሳሰብን ለማዳበር ራስን መርዳትን አስተምሮኛል የምትለው ራይሞክ ቀደም ሲል አጭር የስነ ልቦና ትምህርት መውሰዷንም ታስታውሳለች። ትምህርቱ በፈጠረላት ግንዛቤም ሰዎችን ማስተማር፣ በተለይ ሴቶች ከትዳር በኋላ ራሳቸውንና ኑሯቸውን እንዴት መምራት እንዳለባቸው መምከርና ማበረታታት የምትወደው ተግባር እንደሆነም ትገልጻለች። ራይሞክ ቃላብ በመጨረሻም በህመሟ ወቅት ብርታት የሆኗትን የህክምና ባለሙያዎችና ቤተሰቦቿን እድሜ ዘመኗን ስታመሰግናቸው እንደምትኖር ትገልጻለች።
ዊንታ ኪዳኔ ለአሜሪካ ድምጽ ዋሽንግተን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA የአሜሪካ ድምጽ የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ የዋይት ሃውስ የገና ዛፍን የጡት በጎ ፈቃደኞችን ያስተዋውቀናል። በየዓመቱ ከመላው ሀገሪቱ የመጡ በሺዎች የሚቆጠሩ በጎ ፈቃደኞች ዋይት ሃውስን ለገና በዓል የማስዋብ ልዩ ስራ ላይ ለመሳተፍ ይመዘግባሉ። ከነዚህም ውስጥ 300 የሚደርሱ ድለኞች ዘንድሮ ላይ ተመርጠዋል። የዘንድሮ ተሳታፊዎች ስራቸውን ጨርሰው ዋይት ሃውስ ለጎብኚዎች ይፋ ተደርጓል። የአሜሪካ ድምጿ ዶራ ማክሄር ያሰናዳችውን ኤደን ገረመው እንደሚከተለው ታሰማናለች።
በመቶዎች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሃውስ በበዓላት ወቅት ምትሃታዊ የሆነው በትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን 300ዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሃውስ የማህበራዊ ጉዳዮች ኃላፊ ናቸው።
Our volunteers are selected for, you know, some for their talents.
ታውቃለህ፣ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በዋናነት ዲዛይነር ያልሆኑ ሰዎች ናቸው። የቤት እመቤቶች፣ የወታደር ሚስቶች ናቸው። በዚህ ዓመት እንደሚመስለኝ ብዙ መምህራንም አሉ።
የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ ዓመቱን የገና ጌጦች ሐሳብ ራሳቸው ናቸው የመረጡት። በዚህ ዓመት ምትሃት፣ ደስታና መሻትን ሕፃናት ልጆች በአውደ ዓመቱ ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው።
ወደኋላ መለስ ካልን ለረጅም ዓመታት ይህንን ቆንጆ ቤት ካጥሮ ወዲያውነን ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳ አየነው። እኔ በምስጋና የተሞላውበት ነገር ነው የሆነልኝ።
ማርቴ ኤስፐነዛ ከቴክሳስ ነው የመጣችው።
እንደ ስደተኛና እንደ አሜሪካዊት ሁልጊዜ ዋይት ሃውስን አይተህ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለኔ እዚህ መገኘቴ ልዩ ሆኖ ይሆናል።
አንዴ ከደስታው ስሜት ቆጥ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነቲከት ናት።
There's a couple of days that are spent in another location.
ጌጦችን ስናዘገጃጅ ጥቂት ጊዜ አሳለፍነው ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው።
የቴክሳስ ማሪቴ የምትለዋላት
Everyone would look at the White House and think, "Oh my God."
ሁሉም ሰው ዋይት ሃውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጋያት ነበረው።
ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል።
Some people that were, you know, specifically decorating the trees.
ዛፎችን የሚያሳምሩልን፣ ህንጻውን የሚያስውቡልንና ከባዱን ስራ የሚሰሩልን ሰዎች ነበሩን።
አንድሬው ቦዛ በድጋሚ
Something that's really special is the
በጣም ልዩ ስሜት የነበረው ለረጅም ሰዓታት እንድቀመጥባቸው የነበሩት የሥራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው፣ የገና መንፈስ አለው።
በጎ ፈቃደኞቹ ታዲያ ዋይት ሃውስን በገና ጌጥ ሲያስውቡ የተካፈሉትን ጓዳዊነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ
It's everything from individual pride to see the little ornament.
የተቀልከውን ትንሽ ጌጥ ወይ ያስቀመጥከውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው።
ዴኒስም በስራ ወቅት የነበረውን ሁኔታ እንዲገልጸዋል።
Strike up a conversation, you know.
ስካችን ዘመግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራት ችለን ነበር። ታውቃለህ
አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ በጣምም ደግሞ እንመሳሰላለን።
አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሃውስን የማስዋብ እድል ከጥማቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በቅንብር ደግሞ ኤልያስ አስማረ አብረናችሁ ነበር። ከመላ ባልደረቦቻችን ጋር በመሆን መልካም ምሽት ይሁንላችሁ እንላለን። የነገ ሰው ይበል። Thank you.